የሰርጉ ድምተኞች እነማን ናቸው? ዮሐንስ ምዕራፍ 2 ከቁጥር 1 እስከ 11 በሶስተኛው ቀን በገሊላ ቃና ሰርግ ነበረ። የኢየሱስ እናት በዛ ነበረች። ኢየሱስም ደግሞ ደቀ መዛሙርቱም ወደ ሰርጉ ታደሙ። የወይን ጠጅም ባለቀ ጊዜ የኢየሱስ እናት የወይን ጠጅ እኮ የላቸውም አለችው። ኢየሱስም አንቺ ሴት ካንቺ ጋር ምን አለኝ? ጊዜ ገና አልደረሰም አላት። እናቱም አገልጋዮቹን የሚላችሁን ሁሉ አድርጉ አለቻቸው። አይሁድም እንደሚያደርጉት የማንጻት ልማድ 6 የድንጋይ ጋኖች በዛ ተቀምጠው ነበር። እያንዳንዳቸው 2 ወይንም 3 እንስራ ይይዙ ነበር። ኢየሱስም ጋኖቹን ውሃ ሙሏቸው አላቸው። እስከ አፋቸው ሞሏቸው። አሁን ቀድታችሁ ለአሳዳሪው ስጡት አላቸው። ሰጡትም። አሳዳሪውም የወይን ጠጅ የሆነውን ውሃ በቀመሰ ጊዜ ከወዴት እንደመጣ አላወቀም። ውሃውን የቀዱት አገልጋዮች ግን ያውቁ ነበር። አሳዳሪውም ሙሽራውን ጠርቶ ሰው ሁሉ አስቀድሞ መልካሙን የወይን ጠጅ ያቀርባል፣ ከሰከሩም በኋላ መናኛውን። አንተስ መልካሙን የወይን ጠጅ እስካሁን አቆይተሃል አለው። ኢየሱስም ይህን የምልክቶች መጀመሪያ በገሊላ ቃና አደረገ፣ ክብሩንም ገለጠ። ደቀ መዛሙርቱን በእርሱ አመኑ። በአሮጌ ልብስ አዲስ እራፊ፣ በአሮጌ አቆማዳ አዲስ ወይን ጠጅ ማድረግ አይስማማውም። ለአሮጌ ልብስ አሮጌ እራፊ፣ ለአዲስ ልብስ አዲስ አቆማዳ ያስፈልገዋል እንጂ። በዚህ ክፍለ ንባብ በተጠቀሱት 6 የወይን ጋኖች የምናስተውለው ይህንኑ ነው። እመቤታችን የወይን ጠጁ ማለቁን ለልጇ ለወዳጇ ትናገራለች። ልጇም ወዳጇም መልሶ ጊዜ ገና ነው በማለት አሮጌው ቅራሪ እስኪያልቅና እስኪደፋ ድረስ የራሱን ጊዜ ይጠብቃል። የወይን በርሚል ወይንም የጠላ መጥመቂያን ጋን ጠላውን ከመያዙ አስቀድሞ እናቶቻችን በሚገባ የሚያጥቡትና የሚያጥኑት አሮጌ ቅራሪ ኑሮት እንዳይበክለውና እንዳይሃወመጥጠው በማሰብ ነው። ትንሽ እርሾ ብዙውን ነገር ይበክላልና። በፓለስቲና የሚደረገው የሰርግ ድግስ እና ባህል እንደ ሀገራችን ይመሳሰላል። የድምተኛው መጠን በቅጡ አይታወቅም። አንድ ድምተኛ ከቤቱ እንግዶች ካሉት እንግዶቹን ይዞ ወደ ሰርጉ ይሄዳል። ለሰርግ የሚታደመው ወገን በተለያየ አቅጣጫ አንዱ አንዱን በመሳብ ያለ ጥሪ የሚመጣው ሰው ብዛት፣ የድግሱ አይነትና መጠን፣ ሰርጉ የሚጨርሰውም ጊዜ እነሆ ከ7 እስከ 10 ቀን ስለሆነ ከሀገራችን ጋር በብዙ ይመሳሰላል። እንደ እምነታቸውና እንደ ባህላቸው ስርዓት መሰረት የሃይማኖት አባቶችን መጥራት የተለመደ ነበር። ስለሆነም የአዲስ ኪዳን መስራች የሆነው ጌታ አምላክ ኢየሱስ ክርስቶስ ከደቀ መዛሙርቱ ጋር ተጋብዟል። ለምን በጊዜው ከነበሩት የኦሪት መምህራን እንዳልጋበዙ ግን አይታወቅም። ይህ ሰርግ በአይነቱና በይዘቱ በአውሮፓ ከሚደረገው ሰርግ ጋር ሲነጻጸር ብዙ ልዩነት አለው። አውሮፓ ሁሉም በመጠን ሁሉም በቁጥር ነውና። ስለሆነም ይህን ጌታ ኢየሱስ ከደቀ መዛሙርቱ ጋርና ከእናቱ ከድንግል ማርያም የተገኙበትን የምስጢር ጎተራ የሆነውን በቃና ዘገሊላ የተደረገውን ሰርግ አብረን እንመለከታለን። ሰርግ አዲስ የኑሮ መጀመሪያ፣ ከአሮጌው የብቸኝነት ኑሮ የመላቀቂያ ሕግና ስርዓት ስለሆነ ሁሉም አዲስ ሆኖ ኑሮውን የሚጀምርበት ታላቅ በዓል ነው። እድምተኞች የብሉይ ኪዳን አማኞች ሲሆኑ፣ አሳላፊዎች ደግሞ በዘመኑ የነበሩ የኦሪት የሃይማኖት አስተማሪዎች ምሳሌዎች መሆናቸው ነው። በአዲስ ኪዳን ጌታ ኢየሱስ ከፈጸማቸው 35 ታምራቶች መካከል የመጀመሪያው ታምር በዚህ ሰርግ ላይ የተፈጸመው ታሪክ ነው። በሰርግ ላይ ትዳርን እንዲባርክ የሃይማኖት አባቶችን መጋበዝ የተለመደ ነው። የታ ኢየሱስም ከደቀ መዛሙርት ጋር የተጋበዘው ከዚሁ ትፊት የተነሳ ሳይሆን አይቀርም። በተለይ የአይሁድ መምህራን ሳይጠሩ ጌታ ኢየሱስ የተጠራበት ምክንያት በወቅቱ በርሱ በኩል አዲስ እንቅስቃሴ ስለተጀመረ ሊሆን ይችላል። ቀደም ብለን ባነበብነው ክፍለ ንባብ እንደሰማነው በቃና በተደረገው ሰርግ ድንግል ማርያም ቀደም ብላ ስለተገኘች ዘመድ ሳትሆን አትቀርም ተብሎ ይገመታል። ጌታ ኢየሱስ ከደቀ መዛሙርቱ ጋር ስለታደመ በሰርጉ ተገኝቷል። ዳሱ ወይንም ድንኳኑ በተጠራውና በስማ በለው በመጣው ህዝብ ግምት ግጥም ብሎ ሞልቷል። ስለ ድግሱ ስናስብ ምግቡን ወደ ጎን እናቆይና ወይኑ ብቻ እጅግ ብዙ እንደነበረ መገመት ይቻላል። ሌላው ቀርቶ ለተሰበሰበው ህዝብ እንዳይሁድ ልማት እንዳይረክሱ በሰርጉ ሰዓት እጃቸውን በየምክንያቱ በመታጠብ እንዲነጹ ተዘጋጅተው የነበሩ 6 የድንጋይ ጋኖች ሲሆኑ እያንዳንዳቸው ጋኖች ከ80 እስከ 120 ሊትር ይይዙ እንደነበረ ይተረካል። ከ320 እስከ 720 ሊትር የተዘጋጀውን ወይን በዚህ አንጻር መገመት አይከብድብንም። ደጋሾች በዚህ ሰዓት ባዘጋጁት ድግስ በመኩራራት ብሉልኝ ጠጡልኝ በማለት በህዝቡ መካከል ሳይንጎራደዱ አይቀሩም። ማንም ይህን ያክል ድግስ ደግሶ ያልታሰበ ዱብዳ ይመጣል ብሎ የሚያስብ የለም፣ የሚጠረጥርም አይኖርም። አሳላፊዎች ባለቃቸው አስተናባሪነት ለድምተኞች በየሰደቃው ወይኑንም ምግቡንም በማከፋፈል ወይንም በማደል ላይ ይገኛሉ። የሚደንቀው ግን በመካከሉ የወይን ጠጁ ማቋረጡ ነው። የት ይደረስ? ጉድፈላ እንደ ዛሬው ዘመን ፋብሪካ የለም፣ በቀላሉ ተገዝቶ አይመጣም። የተቋረጠው ወይን ጠጅ ስለሆነ በቀላሉ እንደ ሀገራችን ወዲያውኑ እንደ ጉሽ ጠላ ተጠምቆ አይደርስም። በዚህ ከባድ የሀፍረት ሰዓት ማን ይድረስ? ማን ይጠየቅ? ደግነቱ ሁሉን እንደ ፈቃዱ ማድረግ የሚችለው ሕያው አምላክ ጌታ ኢየሱስ በመካከላቸው ተገኝቷል። እመቤታችንም ድንግል ማርያም ወደ እርሱ ፈጥና በመሄድ የዘመዶቿን ሀፍረት ለማስወገድ የወይን ጠጅ እኮ የላቸውም በማለት ልጇን ወዳጇን በእምነት ትጠይቃለች። የተኩራሩበት ወይን ጠጅ ስለተቋረጠ ታላቁ ድንጋጤና ታላቅ ድንጋጤና ሀፍረት በባለሰርጎቹ ላይ ደርሷል። መቼም ሰው ጋብዞ ድግስ ሲያቋርጥ አይድረስባችሁ። በገጸ ንባቡ እንደምንመለከተው እመቤታችን ድንግል ማርያም ለጥያቄዋ ያገኘችው መልካም መስሎ ባይታይም ጉዳዩ ምስጢር የሞላበትና ታላቅ እምነትን የሚጠይቅ ነገር ነው። አንቺ ሴት ከአንቺ ጋር ምናለኝ? ጊዜ ገና ነው። ይህ አነጋገር በዘመናችን አንዳንዶች ልዩ ትርጉም እንደሚሰጡት ሳይሆን በታሪክ እንደሚገኘውና የነገረ መለኮት ሊቃውንት እንደሚያረጋግጡት ሴት የሚለው ቃል የአክብሮት እንጂ የውርደት ቃል እንዳልሆነ ነው። እንደ አምላክነቱ በመለኮታዊ ሥልጣኑ ሥራውን የሚጀምርበት ሰዓት ገና ስላልደረሰ ነበር እንጂ ቅድስትናቱን በማቃለል አልነበረም እንደዛ ብሎ የተናገረው። እንኳንስ የመለኮት እናት የእኛ የደካማዎቹ እናቶች እንኳ ልዩ ክብር ይገባቸዋልና። እመቤታችን ድንግል ማርያም ግን ታላቅ የእምነት እናትና ከዛም አልፎ ሊሆን ያለውን አስቀድማ የምታውቅ ነቢይት እንደነበረች በሚከተለው ንግግሯ እና የንግግሩ በተግባር መፈጸም በግልጽ ያመለክታል። ለአሳላፊዎቹ የሚላችሁን አድርጉ አለች። ልጇ ወዳጇ ጊዜው ሲደርስ ሁሉንም በወቅቱ እንደሚያከናውን ታውቅ ነበር ማለት ነው። ጌታ ኢየሱስ በጋኑ የነበረው አሮጌ የወይን ጠጅ ቅራሪ ማለቁን ካረጋገጠ በኋላና ድንቅ ታምራቱን የሚፈጽምበት ቅጽበት ሲደርስ ለአሳላፊዎቹ ጋኖቹን ውሃ ሙሏቸው አለ። አሳላፊዎቹም እንደታዘዙት አደረጉ። ቀድተውም ለአሳላፊው አለቃ እንዲሰጡ ታዘዙ። አሳላፊውም በቀመሰ ጊዜ የበተሃ ወይን ከድሮው ይልቅ የጣፈጠ ሆኖ አገኘው። ሕዝቡም በቀመሱ ጊዜ በመደነቅ አስደናቂው አዲስ የወይን ጠጅ ከወዴት ተገኘ? እንዴት አስቀድመው መናኛ ቅራሪውን በመጨረሻ ዋናውን ይሰጣሉ? በማለት አድንቆታቸውን በመግለጽ ተገረሙ። እንደ አይሁድ ወግና ልማድ ለሥርዓታቸው መጠበቂያ ሲባል ምንም ጣዕም ለሌለው የመጸዳጃ ውሃ መያዣ የነበሩ ጋኖች ወደ ክብር ተለውጠው የወይን ጠጅ መያዣ ሲሆኑ እንመለከታለን። ክርስቶስ የክብር መግለጫ፣ የአፍረት ማስወገጃ፣ የእድምተኞች ልብ መማረኪያና ማስደሰቻ ሆኑ። ጌታ አምላክ ከእናቱ ከድንግልና ከደቀ መዛሙርቱ ጋር በመካከል ተገኝቷልና። አማኑኤል የእግዚአብሔር ልጅ የድንግልን ሥጋ ለብሶ በመካከላችን ተገኝቷልና። ስለሆነም በሰርግ ቦታ ተገኝቶ ሀፍረትን ያስወግዳል። ጌታ ኢየሱስ በሐዘንም ቦታ ተገኝቶ ሐዘንተኞችን ያጽነናል። ደስ ከሚላቸው ጋር ደስ ይለዋል። ለተራቡት ምግብን ይሰጣል። አሮጌውና አሳፋሪውን እርሾና ቅራሪ የሆነውን ሕይወት አስወግዶ ሁሉን አዲስ ያደርጋል። ብቻውን ታምራትን ማድረግ የሚችል ማድረግ የባሕርይ የሆነ አምላክ የታምሩን መጀመሪያ በሰርግ መካከል አደረገ። የፍጥረት ሁሉ መደምደሚያ ዘውድ ትዳር ነው። በአዲስ ኪዳንም መግቢያ መጀመሪያ ደግሞ የመጀመሪያው ታምር የተፈጸመው በሰርግ ነው። እንደገና ለዓለም ፍጻሜ መረጃ ምሳሌ አድርጎ የሚያቀርበው ሙሽሮችን ነው። በመጨረሻም የእግዚአብሔር መንግሥት ለቅዱሳን እንዴት እንደምትሰጥ በምሳሌ መስሎ የሚያቀርበው ሙሽራውንና ሙሽራይቱን በመስል ነው። የተወደዳችሁ እና የተከበራችሁ ወገኖቼ፣ የምጠይቃችሁ አዲሱ የጌታ ኢየሱስ ወይን በሕይወታችሁ እንዲሞላ ትፈልጋላችሁ ወይ የሚለውን ነው። መቤታችን ያለችውን አስተውሉ፣ የሚላችሁን አድርጉ። ቅራሪውን አስወግዱ፣ ጋኖቹን ንጹሕን ውሃ በሕይወታችሁ ሙሉ ነው። እናስተውል። ጌታ ኢየሱስ የሚለውና ልናደርገው የሚገባው ምንድን ነው? ጋኖቹን ውሃ ሙሏቸው። በፍቅሬ ኑሩ። ራሳችሁን ክዳችሁ መስቀሉን ተሸከሙ። ሥጋዬን ብሉ፣ ደሜንም ጠጡ። እኔ ይቅር እንዳልኳችሁ ይቅር ተባባሉ። ለብዙ ነገር ትደክሚያለሽ፣ የሚያስፈልገው ግን አንድ ነው። ማርያም መልካም ነገር መርጣለች፣ እርሱም አይወሰድባትም። ዛሬ አምላካችንን ውሃውን ወይን አድርግ ብሎ አምላካችንን ውሃውን እንሆ የወይን ጠጅ አድርግ ብለን አንጠይቀውም። አሳላፊዎች ሆይ የታዘዛችሁት ጋኖቹን ንጹሕ ውሃ ብቻ እንድትሞሉ ነው። ውሃውን ወደ ወይን መቀየሩ ግን የባለቤቱ ጉዳይ ነውና፣ መታዘዝ ከመሥዋዕት ይበልጣልና የሚባለውም ለዚህ ነውና። እመቤታችን በዚህ ክፍል የምትለው የአዲስ ኪዳን ሰዓት አሁን ነው። የኦሪቱ ጉዳይ አልቋል። ፈሪሳውያን የሚሉት ለአማኞች የሚሰጡት ነገር የለም፣ በአንተ መምጣት በድንቅ ሥራ አፍረዋልና ሥራህን ጀምር ነው የምትለው። የአሳላፊዎች ሙያ ምሳሌነቱ አስቀድሞ ለኦሪት ካህናት፣ በኋላም በአዲስ ኪዳን ለሐዋርያት፣ ቆይቶም ለቤተ ክርስቲያን ለአበውና ለካህናት እነሆ ለሰባክያነ ወንጌል የተሰጠ የወንጌል አስተምህሮ አገልግሎት ነው። ጥያቄው ለእድምተኞች ለምእመናን በቤተ ክርስቲያን የሚገባውን በቂ የሕይወት ውሃ የሕይወት ምግብ ቤተ ክርስቲያን ከመስጠቷ ላይ ነው። አሳላፊዎች እመቤታችን እንደ ተናገረች ጌታ የተናገረውን ከፈጸሙ ድርሻቸውን ከተወጡ መልካም ነው። ሌላው የባለቤቱ ሥራ ነው። ታውቃላችሁ፣ አምላካችን በችግራችን ሊረዳን ጉድለታችንን ሊሞላ ሁልጊዜ ዝግጁ ነው። ነገር ግን እርሱ ከእኛ የሚጠብቀው አለመቻላችንና ባዶነታችንን አምነን ወደ እርሱ መጠጋትን ብቻ ነው። በዛ ሰርግ ቦታ በነበረው ድንገተኛ መደናገጥ ያዋጣው ወደ ጌታ ኢየሱስ ችግርን ይዞ መጠጋት ነበር። እመቤታችን ድንግል ማርያም የወሰደችው እርምጃ ይኸው ነበር። ችግርን ለጌታ መንገር አንድ ነገር ነው፣ ሰምቶ መታዘዝና በእምነት መጠበቅ ደግሞ ሌላ ጉዳይ ነው። አሳላፊዎቹ ምን እንደሚሆን ሳያውቁ ጌታ የተናገረውን ብቻ በእምነትና በመታዘዝ ማድረግ ነበረባቸው። ድንቅ ተአምራቱን ለመመልከት መጠበቅ ነበረባቸው። ዛሬ በእምነት ብንታዘዝ በተስፋ ብንጠብቅ የትላንትናው ኢየሱስ ዛሬም ያው ነውና ጉድለታችን በመሙላትና ሕይወታችን በመቀየር ሊያስደንቀን ዘወትር በመካከላችን ነው። የቤተ ክርስቲያን አባቶች፣ አገልጋዮች፣ ካህናት፣ ሰባክያነ ወንጌል የሚጠበቅብን ምንም ቅልቅል የሌለበትን ንጹሕ ወንጌል በእምነት እንድንዘራ ብቻ ነው። የተዘራው ቃል የሰዎችን ሕይወት እንዲለውጥ የማድረጉ ሥራ ደግሞ ሥልጣኑና ድርሻው የጌታችን የመድኃኒታችንና የኢየሱስ ክርስቶስ ብቻ ይሆናል። 6 ወር የሚጨርሰው የወይን ዝግጅት በጌታ በኢየሱስ ዘንድ ግን የሚጨርሰው የደቂቃ ጉዳይ ነበረ። 320 እስከ 720 ሊትር ጉሽ የወይን ጠጅ በደቂቃ ማዘጋጀት ያለ ምንም ማቴሪያል የሚቻለው ለጌታ ኢየሱስ ብቻ ነው። የሚደንቀው ለዘመናት ከኛ ወዲያ ማን አለ? በሩ እኛ ብቻ ነን እያሉ በባዶ ሲኩራሩ የነበሩ ፈሪሳውያን አይሁዶች ይህንን አዲስ ድንቅ ነገር ሊቋቋሙት አለመቻላቸው ነው። ወገኖቼ፣ የእመቤታችን ድንግል ማርያም ጥያቄ ተፈጽሟል እንጂ እንዲሁ በአየር ላይ አልቀረም። የሰርገኞችንም ሀፍረት አስወግደዋል። እመቤታችን ብንጠይቅና ብንማጸን የምትለው ይህንኑ ነው የሚላችሁን አድርጉ። ዛሬስ እኛ ያፈርንበትና የተዋረድንበት መግቢያ ቀዳዳ ያጣንበት ጥያቄ ምን ይሆን? ለቅርብ ጓደኛችን ልናካፍለው ያልፈለግነው ጉዳይ ቢኖር፣ የሚያስፈልገው ታላቁም ነገር ቢኖር ባዶነትን አውቆና ተረድቶ በእምነት መቅረብ እመቤታችን ያለችውን ማድረግ ብቻ ነው። ዓይናችን ከወይን ጠጁ ጋር ተንጠልጥሎ እንዳይቀር ማስተዋል ይኖርብናል። ለሳምንት ከሚቆየው የሰርግ ደስታ ጋር ብቻ እንዳይሆን ማስተዋል ይኖርብናል። ጌታ አምላካችን በልባችን ሊተካው የሚፈልገው አዲስና ዘላለማዊ ሕይወትን ነውና ሊያስወግድ የሚፈልገው ደግሞ አሮጌውንና ቅራሪውን የሆነውን የሥጋ ሥራ ነው። የኦሪት ሕይወት ቅራሪ ያውም ብዙ ዘመናት የጨረሰ ነውና ትላንት የመጣው የናዝሬት ኢየሱስ ግን ሁሉንም በመንፈስ የሚያረካ አድርጎ እንደ ጉሽ ወይን ጠጅ በሰከንድ ውስጥ የመለወጥ ኃይል ያለው ተአምር ሰሪ የሆነ ድንቅ አምላክ ነውና። የተወደዳችሁ ወገኖቼ፣ በዚህ ዕለት በዚህ መልእክት የተናገራችሁን ጌታ አምላክ ዘወትር የሕይወታችሁ አምድ ወይንም ምሰሶ አድርጋችሁ ልትይዙት ይገባል። ያን ጊዜ ሕይወታችሁና ትዳራችሁ በበረከት ሲትረፈረፍ ትመለከታላችሁ። የሰላም ባለቤት የሆነ ጌታ አምላክ በኑሯችሁ ሁሉ ሰላምና ደስታን ብልጽግናን ከሙሉ ጤንነት ጋር ያጎናጽፋችኋል። መድኃኒታችን ኢየሱስ ታምር አድራጊ አምላክ ነው። ቢሆንም ታምርን መስማትና ማንበብ ብቻ በቂ አይደለም። የእግዚአብሔር ድንቅ ሥራ በሕይወታችን እንዲገለጥ ሕይወትን ከጥፋት ዓለም ለይቶ በመንፈሳዊ ሕይወት መራመድ እንዲቻል ከልብ የሆነ ለውጥ ያስፈልጋል እንጂ በሰርጉ ቦታ ልዩ ሆኖ እድምተኞችን ሁሉ ያስደነቀው የወይን ጠጅ ምስጢር በመድኃኔ ዓለም ክርስቶስ በኩል የሚገኘው አዲስ ሕይወት ነበር። ማንም በክርስቶስ ኢየሱስ ቢሆን አዲስ ፍጥረት ነው ተብሎ ተጽፏልና። የሚደንቀው የወይኑ መለወጥና የሰዎች በንስሐ ወደ ጌታ የመለወጡ ጊዜ ወይንም ሰዓት አንድ መሆኑ ነው። ተዘከረኒ እግዚኦ በውስተ መንግሥትከ የሚለው እናስብ። ይህን ለማስተዋል ያስፈልገናል። ተዘከረኒ እግዚኦ በውስተ መንግሥትከ፣ አቤቱ በመንግሥትህ በመጣህ ጊዜ አስበኝ። ወይን ጠጁን ለመቀየር ሰከንድ አልፈልግም። በቀኝ የተሰቀለው ወንበዴ እነሆ ይቅርታ ለማግኘት ደቂቃ አልጨረሰበትም። ለዚህ ለሚጠፋው ዓለም ሙሽሮችን ስንመለከት ዳግመኛ ሊታይ በማይችል መልኩ አብበውና አጊጠው እንመለከታለን። ቁም ነገሩ ግን በሰርጋቸው እንዳበቡና እንደተዋቡ ሁሉ እንዲሁ እንደ ሙሽሮቹ ሁላችንም እንደ አንዲት ድንግል ለሕያው አምላካችን ለመድኃኔ ዓለም ክርስቶስ ዘላለማዊ ሕይወት እጮኛ መሆናችንን አሜን ብለን ከመቀበላችን ላይ ነው። የሙሽርነት ጊዜ ወቅታዊና አላፊ ነውና ያውም ብዙ ጊዜ ያልታሰበ እዳ ጥሎ ይሄዳልና የመድኃኔዓለም ክርስቶስ ሙሽሮች መሆን ግን ያለ ምንም እዳ በነፃ ነው። እዳችን ሁሉ ላንድና ለመጨረሻ ጊዜ በመስቀል ላይ ተከፍሏልና መድናችንና ተስፋችን የሆነው ጌታ አምላክ በመጨረሻው ዘመን በመላእክትና በቅዱሳን ታጅቦ ይህን ዓለም አሳልፎ ለፍርድ ሲመጣ ከሙሽርነት ውበትና ድምቀት በላይ ደምቀንና ተውበን እጅግም አምረን ወደ ዘላለም መንግስቱ ከቅዱሳን ጋር በክብር በቀኙ እንድንገባ የሚያስችል ሙሽርነት ነውና ወገኖቼ ወደ ሰርግ ስንታደም ሙሽሮች ድሮ ከመናውቃቸው ይልቅ በብዙ መልኩ ብዙ ገንዘብ በጨረሰ ልብስና ጌጣጌጥ ተውበው ስለምንመለከታቸው ከዛ በፊት ፈጽሞ የምናውቃቸው አይመስሉም። እኛም እንኳን የጋበዙንን ለማስደሰት ለሙሽሮቹ ክብር ስንል ደምቀንና ተውበን እንቀርባለን። መቼም ቢቻል አይደለም ሙሽሮች እኛም እድምተኞች እንደዛ እንዳበብን ብንቆይ ደስ ሳይለን አይቀርም። ቢያንስ እንደ ሀገራችን ባህል የአስር ቀን የጫጉላ ቆይታ ቢገኝ ቀላል አይደለም። ነገር ግን ያለንበት አውሮፓ በመሆኑ አይሞከርም። አንድ ጊዜ አንድ ጀርመናዊና ኢትዮጵያዊ ተጋብተው ለሰርጉ ታድሜ ሄጄ ነበር። ከሁሉ በላይ ያስደነቀኝ ሰርጉ እንዳለቀ ሙሽራው የሙሽራ ልብሱን አውልቆ በቀጥታ እቃውን ለመከወን መግባቱ ነው። በእኛ ቢሆን ኑሮ አይሞከርም። አናደርገውም። እናደርግም እንኳ ብንል ቤተ ዘመዱ አይፈቅድልን። አስቀድሜ እንደጠቀስኩት ሙሽራችንና ተስፋችን መድኃኔዓለም ክርስቶስ በመላእክት ታጅቦ ሲመጣ እኛ ማማኞች ክርስቲያኖች ሁሉ ሙሽራችን ክርስቶስን ለመቀበል ከሙሽሮች በበለጠ ተለውጠን አብበንና ደምቀን ከቅዱሳን ጋር የምናደርገውን ታላቅ ደስታ ገና በእምነትና በተስፋ እንጠባበቃለንና መልእክታችን እናጠናቅቅ። ወገኖቼ የዚህ ወንጌል ክፍለ ንባብን ዋና ዓላማ በዚህ ምድር ላይ ያለችውን የአዲስ ኪዳን ቤተ ክርስቲያን ሕይወት ማሳየት ነው። የፍጥረት ታሪክ በኦሪት ሲጀመር በትዳር ነው። መድኃኔ ዓለም ክርስቶስ በአዲስ ኪዳን ድንቅ ታምራቱን መስራት የሚጀምረው በትዳር ወይንም በሰርግ ነው። ይህ አሮጌው ዓለም አልፎ የእግዚአብሔር መንግሥት እንደምትመጣና እንዴት እንደምትመጣ በምሳሌ መስሎ የሚያስተምረው በትዳር ነው። ዘመኑ ከፍቶ ትዳር በኮንትራትና በገደብ ቢሆን እንደ ጌታ ቃል ግን የጋብቻ ደንበሩና ወሰኑ እስከ ሕይወት ዳርቻ ወይንም መጨረሻ ነው። ክርስትና ሕይወትም እስከ ሕይወት መጨረሻ መሆኑን ለማስተማር ነው ብዙ ጊዜ ትዳር ወይም ሙሽሮች በመጽሐፍ ቅዱስ የሚጠቀሱት። ከዘመኑ ክፋት የተነሳ የዘመኑ ትዳር በብዛት አንድና አንድ ሲደመር ሁለት ሆኗል። በእግዚአብሔር የሂሳብ ስሌት ግን ሁለቱም እናት አባታቸውን ይተዋሉ፣ አንድ ሥጋ ይሆናሉ ነው የሚለው። አምላካችን ይህን በረከት በእያንዳንዳችን ላይ ያፍስ ዘንድ በቅዱስ መንፈሱ ይርዳል። በቤታችን ድንግል ማርያም እንደተናገረች የቤተ ክርስቲያን ተግባር፣ የሐዋርያት የካህናት ተልእኮ፣ የሰባካይን ወንጌል ሥራ ጌታ ኢየሱስ የሚላቸውን ሰምተውና ተቀብለው ለምእመናን የመንግሥት ወንጌል መስበክና ምእመናንን ለዘላለም መንግሥቱ ማዘጋጀት ነው። ቤተ ክርስቲያን ማለት የቤተ ክርስቲያን አባቶች እግዚአብሔር አምላክ የሚለውን ከሰሙና ትእዛዙን ከተቀበሉ የሀገር መሪዎች የእግዚአብሔር ሰው መጣ፣ ምን ሊለን ነው? ምን ሊናገር ነው? እያሉ ይርበደበዱ ነበር። ምን ምልክት ይዞ መጥቶ ይሆን ብለው ይረዱ ነበር። የእግዚአብሔር ሰዎች በሕይወታቸው በመወራረድ የተሰጣቸውን ይናገሩ ነበር። የሀገር መሪዎችም እግዚአብሔርን በመፍራት ሕዝቡን በቅን ያስተዳድሩ ነበር። በዘመናችን ግን ቤተ ክርስቲያን ከእግዚአብሔር ዘንድ መልእክት ስለሌላት መልእክት የምትቀበለው ከሀገር መሪዎች ሆኗል። ስለሆነም የሚፈሩት በተቃራኒው የሀገር መሪዎችን እንጂ የቤተ ክርስቲያን አባቶች ወይንም በዘመኑ የእግዚአብሔር አገልጋዮችንን የሚባሉት ወገኖች አይደሉም። ስለሆነም ግራ ቀኙ እነሆ መረን ስለለቀቀ አመፅና ርክሰት፣ ግፍና በደል፣ ጭካኔና ግፍ በዓለም ላይ ተንሰራፍቶ እንመለከታለን። አምላካችን ይቅር ይበለን ሁላችንም ሳንጠፋ ድምጹን ሰምተን በሕይወታቸው ተወራርደው የሚታዘዙ አባቶችን ያስነሳልን። ወገኖቼ ቀድሞ እንደነበሩ አንዳንድ አባቶቻችን ከሰው ይልቅ ለአምላካችን የምንታዘዝበትን ድምጹን ሰምተን የምንጓዝበትን ዘመን ያመጣልን ዘንድ በእንባ ተግተን ልንማጸነው ይገባናል። ያን ጊዜ ለምድራችንና ለሕዝባችን ፈውስና ምሕረት ይወርዳል። ቤተ ክርስቲያን የምታገለግለውን ጌታ ካልመረጠችና ካልታዘዘች ግን ፈተናው ቀላል አይሆንምና ገና ይቀጥላል። አምላካችን ጊዜውን ያሳጥርልን። አሜን። እንደገና ነገሩን ለማጠናከር ልድገመው። ድሮ የሀገር መሪዎች ነገሥታት የሚፈሩት የእግዚአብሔርን ሰዎች ነበር። ከእግዚአብሔር ተልከው ስለሚመጡ የሚናገሩት ሁሉ የሚያስተላልፉትን መልእክት ከእግዚአብሔር የሰሙትን ስለነበረ ይፈራሉ። ስለሆነም እነሆ ነገሥታት ይፈሯቸዋል፣ ያከብሯቸዋል፣ የተናገሩትም ይደርሳል። በዚህ ዘመን ያለች ቤተ ክርስቲያን ደግሞ ከእግዚአብሔር ሰምታ ወይንም ተቀብላ የምታስተላልፈው መልእክት ስታጣ በተቃራኒው የሀገር መሪዎችን በመፍራትና በመታዘዝ እነሱ የሚሉትን ብቻ መፈጸምና ዕለታዊ ተግባሯ አድርጋ ይዘው ትታያለች። እግዚአብሔር አምላካችን የድሮዎችን አባቶች ልብ በዘመናችን ለሚገኙ አባቶች ያድልልን ዘንድ እነሆ ስሙ በአገልጋዮች በኩል ይከብር ዘንድ ቅዱስ ፈቃዱ ይሆንልን። እናስተውል። በእውነትና በሐቅ ወንጌልን መስበክና ማስተማር የቤተ ክርስቲያን ኃላፊነት ሲሆን መማርና በተማሩት ትምህርት መኖር ንስሐ ገብቶ ወደ ቅዱስ ቁርባን በመቅረብ ራስን ለእግዚአብሔር መንግሥት ማዘጋጀት ደግሞ የምእመናን ጉዳይ ወይንም ኃላፊነት ይሆናል። በምእመናን ልብ የተዘራውን ቃል እግዚአብሔር የሚቀበል ሕይወታቸውን በቅዱስ መንፈሱ የመለወጥ ድርሻ ደግሞ የባለቤቱ የመድኃኔዓለም የክርስቶስ ይሆናል። ወገኖቼ ዛሬ ራሳችንን በመመርመር ከአምላካችን ጋር ልንታረቅ ይገባናል። የምንሰማውና የሚሰበክልን የመንግሥት ወንጌል ሕይወታችን ተለውጦ የመንፈስ ቅዱስ ማደሪያ መሆን እንድንችል በሕይወታችን ውስጥ ተደብቆ የሚያስቸግረንን የኃጢአት ቅራሪ በንስሐ ወንዝ ተለቃልቀን ልንደፋውና ልንደፋው ይገባናል። የመልእክቱ ዓላማም እንሆ ይህ ነውና ወገኖቼ መድኃኔዓለም ክርስቶስ ለነፍሳችን ደህንነት ሲል ለአንዴና ለመጨረሻ ጊዜ በመስቀል ላይ ተሰቅሎ ደሙን ስላፈሰሰልን፣ ሥጋውን ስለቆረሰልን፣ በአጠቃላይ በመስቀል ላይ ሆኖ ያከናወነውን የደህንነት ሥራ ሁሉ ለእኛ መሆኑን አሜን ብለን በእምነት መቀበል ይኖርብናል። በሰርግ መካከል ተገኝቶ የመጀመሪያውን ድንቅ ታምራት የፈጸመ መድህናችን ዳግመኛ ለፍርድ ሳይመለስ ሙሽሮች አምረውና ደምቀው በታዳሚዎቻቸው ፊት እንደሚታዩ ሁሉ እኛም በሃይማኖትና በምግባር አምረንና ደምቀን ዘላለማዊቷን የእግዚአብሔር መንግሥት መውረስ እንችል ዘንድ ዛሬ በተሰጠን እድል ከእርሱ ጋር እንታረቅ ዘንድ ምርጫውና ውሳኔው የእያንዳንዳችን ይሆናል። የተወደደና የተመረጠ ሰዓት ደግሞም የመዳንም ቀን ዛሬ ነውና ደግሞም ዛሬ ድምፁን ብትሰሙ ልባችሁን እልከኛ አታድርጉ ተብሎ ስለተጻፈ አምላካችን የሰጠን መልካም ዕድል እንዳያልፍብን ልናስተውል ይገባናል። እንደ ሰማን መኖር እንችል ዘንድ ሕያው አምላካችን በቅዱስ መንፈሱ ይርዳን። አሜን።